የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ተጀምሯል። እንዴት አመሻችሁ? በሳምንቱ ከተደመጡ ጥንቅሮች መካከል የተወሰኑትን በድጋሚ ዛሬ እንሰማለን። ውብ ሙዚቃዎችንም እናዳምጣለን። ሀብታሙ ዝዩም አብሬያችሁ አመሻለሁ። ወጣቶች ማህበራዊ መገናኛዎችን ሰላም መፍጠሪያ፣ ሰባዊነትን መስበኪያ እንዲያደርጉ የመከረ ውይይት ባህር ዳር ላይ ከሰሞኑ ተካሂዷል። አስቴር ምስጋናው ደግሞ በዚያ ነበረች።
የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት።
በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት።
አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው።
አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነባ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደ ዜጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደ ዜጋ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቃ ሊል ይገባል።
ወጣት ምስጋናው በለጠ ተመሳሳይ ሐሳብ ሰንዝሯል።
በየአካባቢው ያሉ የፖለቲካ ሁነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ ሁነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበት ውጥንቅጥ የመውጣት እድል አለ።
መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎቹ የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሙልጌታ አይኔ ለአሶሺየትድ ፕሬስ የሚሰራ እውቅ ፎቶ አንሺ ነው። በቅርቡ የዓመቱ ምርጥ የፕሬስ ፎቶ በሚል ዘርፍ ውስጥ እጩ ሆኗል። ከጽዮን ግርማ ጋር በሚያደርገው አጭር ቆይታ ስለ ስራዎቹና ተያያዥ ጉዳዮች ተጨዋውተዋል።
እጩ የሆንኩባቸው ፎቶግራፎች በኢትዮጵያ አየር መንገድ በተከሰከሰው በ302 ፍላይት በነበረው የሰራሁት የዜና ሽፋን ላይ ያነሳቸው ፎቶች ናቸው። በ2020 ላይ የወለደ ፕሬስ ፎቶ አዋርድ ላይ እጩ ነው።
በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሀዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው። እንግዲህ ከዌብሳይታቸው ላይም እንዳየናቸው እነሱም ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው። ወደ ኋላ ተመለስና እስቲ አስታውሰን፣ ምን ይመስል ነበረ ስሜቱ? በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተህ ነው ያነሳኸውና እስቲ ንገረን።
በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁ ነበረ። አጋጣሚ ሬስቶራንት ውስጥ ቁርስ እየበላሁ ነው የሰማሁት። እና በጣም ብዙ እንደዚህ ከወደቀ እንዲል እንጂ እንደዚህ አይነት የሆነ አደጋ የተሰማኝ አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሄጄ ነበረ የሰዎችን አንዳንድ ሰዎችን ሪያክሽኖችን ለማንሳት ችያለሁ። በአብዛኛው ግን አሁን የጮኩባቸው ፎቶዎች ያነሳኋቸው ፕሌኑ የተከሰከሰበት ቦታ ላይ ሄጄ የሰራሁት ነበር እና በጣም ስሜትን የሚነካ የነበረ ወቅት ነበረ። በአንድ ሳምንት ከሌሊቱ 10 ሰዓት እየተነሳ ነበር ሄዶ በጠዋት ነበር የምንነሳው። በጣም ቦ ነበረ ከአዲስ አበባ ወደ ሲሄድ ወደ ደብረ ዘይት ወደ ደረሰበት አካባቢ ማለት ነው። መጀመሪያ አንዳንዶች ያደጋ ቦታውን ለማመን አልቻልኩም ነበረ። ያንን ያህል እንደዚያ ስብር ብር ብሎ የሚታይ ነገር አልነበረም እና በአካል መገኘት እዛ ቦታ እና ወሬ የምትሰሚ ነገር በፍጹም ታይ ነገሮች ናቸው። በጣም በጣም ያስደነግጣሉ። እዚያ አካባቢ ያለው ነበርና የነበረው ነገር ነው ይህን ይመስል ነበረ የነበረ ሁኔታ።
የፎቶ ጥበብ ወይም አርት እንደዚህ ያሉ ነገሮችን ሀዘንንም ደስታንም እንዳሉ ቀርጾ አስቀምጦ ለሌሎች ሰዎች ታሪክን ማጋሪያ መንገድ ነው እና ሀዘንም ቢሆን ታሪክ አጋርተህበታል። ያንተን ራስህን ስሜትህን የነኩ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው?
ለመናገር ፎቶግራፍ ለማበላለጥ ሳይሆን አንደኛ የፎቶግራፊ ቴክኒኩን ራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ በጣም በቃ ቁጭ ብዬ ብዙ አልቅሻለሁ። በጣም ተሰምቶኛል የሰዎች ሁኔታ ሳይ በጣም ፔንፉል በቃ በጣም ስሜት የሚነካ ነገሮች ነበር የነበሩት። እዛ ጋር መካው ስትመጭ የአደጋ አካባቢ ስትመጭ ይህ ሁሉ ነገር ልትያችለችው ነገር ስባለ በጣም ስላለ ሁሉ የሆነ ትልቅር ነገር ለማየት ነው። በእውነቱ በጣም ስሜት የሚነካ ነበረ የሰዎቹ የቤተሰቦቹ ሁኔታ መቶ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነካኝ ስራ ነው። አሁን እንደዚህ ዓለም ላይም ወጥቶ ፎቶግራፊው እንደዚህ በሰዎች እንዲታይና ለሽልማት ደረጃ እንዲደርስም ያደረገው የኔም ስሜት እዛ ውስጥ የኔም ስሜት እዛ ውስጥ ስላለ ነው። እኔም ተሰምቶኛል ያ ነገር እዛ ጋር ሰዎቹ ላይ ነበረ ነገር እኔ ራሱ ውስጤ የተሰማኝ ውስጤ ላይ ጎዳኝ ነበረ። በጣም ዲፕረስ ሆኜ ነበረ ለተወሰኑ ጊዜያቶች የነበረው ስሜት በጣም እኔ እንጃ ከቀናት በላይ ነው። በጣም ከባድ ነው። አካባቢ ሰዎች አፈር ነው ያገኙት ነው ለማመን እንኳን አልቻሉም አብዛኞቹ። እኔ ራሴ እንደዛ ነበር ይሰማል እና በጣም ከባድ ነው። በተለይ አንዳንደኛው ውጭ ወቅበት ፎቶግራፍ ፊቷ ላይ አፈሩ ስትንሰንሰው የምታይበት እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሪስፔክትፉሊ የእነሱን አክብሬ በቴሌ ሌንስ በሚባለው ነው ሳነሳ የነበረው ምንም ከሀዘንተኞቹ ጋር እንደዚህ ኮንፍሮንት አድርጌ ሲቀርብ እነሱን አልተካፈትኩም። በርቀት የእነሱን ስሜት መንካት መባሰትም አልፈለኩም። በርቀት ነበረ ሳነሳ ነበር።
አጠገባቸው ቀርበህ አይደለም ረጅም ሌንስ ተጠቅመ ነው?
በፍጹም የእነሱን ፐርሰናል እንትናቸው እስገብቼ
ሙልጌታ በሶስት ዘርፎች ማለትም በአመቱ ምርጥ ፎቶግራፍ፣ በታሪክ ነጋሪነትና በኒውስ ስፖርት በተሰኙ ሶስት ዘርፎች እጩ ሆኗል። የፎቶ ጋዜጠኝነት ሙያ ብዙ የከፈልኩለት በመሆኑ ለዚህ ሽልማት በመታጨቴ በጣም ደስተኛ ነኝ ብሏል።
የፎቶ ጋዜጠኝነት ሙያ እጅግ ስለሆነ የዛም ስል ብዙ የህይወቴ ውስጥ መክፈል ያለበት ነገሮች ከፍዬ እስካሁን ቆይቻለሁ። ያም ደግሞ አሁን ላይ ያሳለፍኳቸውን ጊዜያቶች ቆጥሮ እንደዚህ በፕሮፌሽናል ደረጃ በአፍሪካ ደረጃ የመጀመሪያው ጥቁር አፍሪካዊ ሊሆን እችላለሁ። ምክንያቱም በወርልድ ፕሬስ በ1957 አንድ ሳውዝ አፍሪካዊ ነጭ ሳውዝ አፍሪካዊ ነበር ያሸነፈው ወርልድ ፕሬስ እና ለእኔ በጣም ትልቅ አጋጣሚ ነው። ይሄ ደግሞ ለእኔ ብቻ ሳይሆን ለሁሉም አፍሪካን ፎቶግራፈር ኢትዮጵያን ፎቶግራፈሮች መንገድ የሚከፍት ነው ብዬ አስባለሁ።
በጣም አመሰግናለሁ። እግዜር ስጥልኝ። መልካም እድል እንመኝልሃለን። አሸንፈህ ደግሞ እንደምናገኘ ተስፋ አረጋለሁ።
እግዜር በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ከሰሞኑ ወደ ደምቢዶሎ ዩኒቨርሲቲ አምርተን ነበረ። በከፍተኛ የትምህርት ተቋማት ውስጥ እየተፈጠሩ ያሉ ግጭቶችን በተመለከተ ወጣቶች ያላቸውን ሐሳብም አካፍለውናል። ከናኮር መልካ ጋር የተወያዩ ተማሪዎች ራሳቸውን ያስተዋውቃሉ።
ስሜ ይሳቅ ደሳለኝ ይባላል።
አመሰግናለሁ። ራይማ ከሌለ።
አመሰግናለሁ። ፋፋ መርጋ ይባላል።
አመሰግናለሁ። ሶስና ግርማ ይባላል። የጆርናሊዝም ኤንድ ኮሙኒኬሽን ሶስተኛ አመት ተማሪ ነኝ።
በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድነው መንስኤ ብላችሁ ታስባላችሁ? ራይማ፣
አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጪ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ።
እንደኛ ግቢ ማለትም እንደ ዲምቢ ዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጪ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚው ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል፣ ኢቭን የግቢው የእቃ አቅርቦትም ሊሆን ይችላል፣ ለተማሪው የሚያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ።
የግጭቱ መንስኤ ሆነው ብዬ የማስበው ሂታ ያነሳችው ኤክስተርናሉን ይቀበላለሁ፣ የውጭ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ እኔ አገንስት ነኝ። እንደዛ ቢሆንማ አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሔር ቢሆን። አሁን ግን እውነታው የብሔር አይደለም። ለኔ የሁለት ጓደኛሞች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለእኔ የብሔር ግጭት አይደለም እላለሁ።
እኔ እንደ ራሴ የሚያስበው በዩኒቨርሲቲ ውስጥ ለሚነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርሲቲ ያለው የማናጅመንት ችግር እንዲሁም በመዋቅር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቅር ባለመስራታቸው ችግሮቹ ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትም ብመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው።
ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን አይነት ችግሮች ናቸው የሚመጡት? ተማሪው ላይ፣ የተማሪው ቤተሰብ ላይ፣ አገር ላይ? ሶስና
አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ ነኝ። ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወር ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት፣ ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል፣ እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ፣ ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም። አይደለም ዩኒቨርሲቲ መዋለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል፣ ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም።
እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምኑን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ። ማለት እንደዛ ሲሆን ደግሞ በቃ እዛ ስንድ በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርታል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርታል። ስነ ልቦና ላይ በጣም ተስኗል።
አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሄድን በኋላ ቤተሰብ አምኜ እልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረ እና ኢቭን ለአንድ ሳምንት ያህል ተከልክያለሁ እንደዚህ እንዳልመጣ። ማለት እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል።
እንዴት ነው በተማሪ መካከል ግጭት እንዳይፈጠር፣ በዩኒቨርሲቲ አካባቢ ግጭት እንዳይፈጠር፣ ችግሮች እንዳይፈጠሩ ማድረግ የምንችለው ምንድን ነው የምታስቡ? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚቻል?
እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገብ ያለውን ተማሪ እኔ ካልተንከባከብኩ ያለሁኝ። እሱ ካልተንከባከብኳት ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት ዓመት ልፋትም ለትምህርት ብቻ አይደለም የመጣሁት፣ ሶሻል ላይፍንም ለመማር ነው። ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። የማቀራረብ ስራ አልተሰራም እስካሁን ድረስ። የሆነ መንግስት የሚረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርሲቲ የሚረባረበው የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ፣ ኦሮመኛ ማይችሉትን አፋን ኦሮሞን ማስተማር፣ አማርኛ ማይችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከ80 ምናምን በላይ ቋንቋቸዋል። እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚየሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው።
እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት ፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳ? ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት ሁሌ። ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው። በቃ እዚህ ደርሰን ተለውጠን እንድናይ፣ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንለው፣ ቤተሰቦቻችን እንድለውጥ። ስለዚህ ትልቁ መሰረት አድርገን መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም፣ ገና በፕሬፓራቶሪ ኤሌመንተሪ እያሉ ለሚመጡ ተማሪዎች ሁሉ ነው ማስተላልፈው። ይንመለክ ፖለቲካውን ምኑን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከኛ የምጠበቀው እውቀቱን መሰብሰብ ስለሆነ ምኑም ምኑም ለገ ስለምደርስ
መጀመሪያ ግን እኔ ከራሴ ነው መጀመር ያለብኝ። እኔ ከዶርም ልጆች ጋር እንዴት ነው የምኖረው? ከክላስ ልጆች ጋርስ እንዴት ነው የምኖረው? ከግቢ ጓደኞችስ ጋር እንዴት ነው የምኖረው የሚለውን ነገር ሁሉም ሰው የራሱን ነገር በደንብ ማወቅ አለበት፣ ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም እኛ፣ ህብረተሰቡ እናት አባቶቻችን ናቸው፣ አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደ ምሳሌ ብወስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ። ለእያንዳንዱ ተማሪ ማህበረሰቡ እንደ ልጄ አኖረዋለሁ ብሎ ተማሪ ወስዷል። እና የሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላሉ ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓናል ውይይቶችን ማዘጋጀት፣ ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው። ወይ
ምናልባት ቀረብ የምለው ተማሪዎች አብዛኛውን ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ከየት ነው ምንጩ ምንድን ነው ይሄ ነገር ከየት ተከሰተ ብሎ ማጣራት አለባቸው። ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ብዬ አምናለሁ።
በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳተፋችሁ ኢሳቅ ደሳለኝ፣ ረሂማ ከሌል፣ ፉፋ ብርጋ፣ ሶስና ድርማ በጣም የማመሰግነው ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ።
No matter where you go, remember the road that will lead you home. That will lead you home.
በሳምንት ውስጥ ካስተዋውቀናችሁ ባለሰናይ ምግባሮች መካከል አንዱ መዘክር ግርማ ነው። የበርካታ የህፃናት መጽሐፍት ተርጓሚ፣ የራስ አበበ አረጋይ ቤተ መጽሐፍት መስራችም ነው። ወደዚህ ስራ የገባበትን አጋጣሚ እንደሚከተለው ነግሮን ነበር።
መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ መስፈሻ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን ሳጸዳ አገኘሁት። ይመጣል መጽሐፉን አነበብኩ፣ ተረጎምኩት፣ አሳተምኩ። ከዚያ የኔ ጓደኞች ዲግሪ ያላቸው ጓደኞቼ በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን ጨረስን የሰማሁ። በዚህ ምክንያት እነሱ አንድ መጽሐፍ ብቻ ለህይወታቸው ካንብበው ሌላ ህብረተሰብ ከዚህ የባሰ እንደሆነ በመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል በማለት በዚህ አመት በ2008 ራስ አበበ አረጋይ ቤተ መጽሐፍትን መሰረች እያሉ ማለት ነው።
መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን።
ቤተ መጽሐፍታችን ላለፉት 4 ዓመታት አገልግሎት እየሰጠ የሚገኝ ነው። ራስ አበበ አረጋይ ቤተ መጽሐፍት 2000 የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የእኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስዱ ነው። በቀን 1 ብር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዣ አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለ4 ዓመት እየቀጠል ነው ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ሽያጭም አለ። ከዚያም የሚያገኘው ኮሚሽን የተወሰነ ለአስተዳደራዊ ወጪዎች ሽፋን ይሰጣል ማለት ነው።
ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍ፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገርስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል?
የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተርጎም የጀመርኩት የአሜሪካ ሰላም ጋርድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት እጥረት በአድያተ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ በእንግሊዝኛ እና በአፍሪካ ቋንቋ የእኛ ሀገር ቋንቋዎች ስላልተካተቱ እነዚያን እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዝኝ። እዛ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ 5 ዓመት በፊት ይሆናል። እነሱን እየተረጎም በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት 13 የዓለም ያስነሳ ቀን ይከበር ነበር። አመታዊ ነው። የህንድ ድርጅት ስቶሪ ዊቨር የሚባል እሱ ተርጉምልን በማለት በጎ ፈቃደኞችን ያብዙ ነበር። 40 የተረት መጽሐፍትን ተርጉም ያለው ለዘንድሮ የዓለም ያስመሳ ቀን።
በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህጻናት የሚሆኑ መጽሐፎችን በምታሰናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህስ ፈታቸው?
ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀው ድረስ እንደሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ጽህፈት መሳሪያ እና መጽሐፍት ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዱ እየሰራው ነው። ቤተ መጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምኩ ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልነታ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖር ይችላል እና በየአካባቢው የግል ቤተ መጽሐፍት ሊስፋፋ ይችላል በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለውም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ በቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች፣ ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት የማዘጋጀው በብዛት በበጎ ፈቃደኝነት እና ለዘርፉ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍን ብንተረጉም ብናነብ እና ብናሰራጭ አሁን ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተኮትኩቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለንን ስራ ብንሰራ ከዛሬ ብንተረጉምላቸው ብናሰራጭላቸው ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄውን በብዛት የሚታይ
የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባው?
እሺ፣ አመሰግናለሁ። መጽሐፉ ሌፍት ቱ ቴል የኢማኪሌ ጊዛ ወደ አማርኛ የተረጎምኩት ፎቶቹ በሚል ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር፣ አንዳችን የሌላውን ባህል ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ፣ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምን ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለው ይመስለኛል እና ከቻችሎ የመኖር ሴታችን እየተሸረሸረ መጥቷል። ስለዚህ በተለይ 2008 ላይ ነበር የተረጎምኩት። ከዚያ ወዲህ እየተባባሰ መምጣቱን መታደል ይቻላል። ለወጣቱ ትውልድ ከቻችሎ ስለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማጉላት ላይ ትምህርት የሚሰጠን መጽሐፍ ነው። ከጋቢና ጋር ስላመሻችሁ እናመሰግናለን አድማጮች። ሰኞ ዕለት በመደበኛው መሰናዶ እንገናኛለን። ለዛሬ ደህና አምሹልን። Let's go.